አድማጮች የዕለተ ሐሙስ ጳጉሜ 4 2013 ዓ.ም ምሽት ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ከነዚህም መካከል በጭና ከ200 በላይ ዜጎች በህወሓት መጨፍጨፋቸውን ነዋሪዎችና ባለስልጣናት ገልጸዋል። በህወሓት ታጣቂዎች ባላቸው እንደተገደሉባቸው የገለጹ የሰባት ልጆች እናት የሆኑትን የሰማችሁት። በዚህ ዙሪያ ሰፋ ያለ ዘገባ ይኖረናል።
ኮክታይ ሁኔታ አንጻር ሀገራችን ያለው የኑሮ ድነት ጫና ይህን እንዲያደርግ አድርጎታልና በቀጣይ ያው ይስተካከላል ብለን እናምናለን።
ከመጪው የዘመን መለወጫ በዓል ጋር ተያይዞ በአዲስ አበባ የሚታየውን የዋጋ ንረት እንቃኛለን። አብራችሁን ካመሻችሁ ሌሎች ጥንቃቄዎችም ይኖሩናል። እንደ ሰዓት እንደፈቀደም ጣም ያላቸው ሙዚቃዎችን ጋብዛችኋለን። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ ቆየነኝ። በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎችን እንሰማለን። ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። በሰሜን ጎንደር ዞን ዳባት ወረዳ በመትገኝ ጭና ተክለ ሃይማኖት በተባለች የገጠር ቀበሌ ውስጥ የህወሓት ታጣቂዎች ከ200 በላይ ንጹሃን ዜጎችን መግደላቸውን የኢትዮጵያ መንግስት ተጎጂዎችና የአይን እማኝ መሆናቸውን የገለጹ ነዋሪዎች ተናገሩ። የህወሓት ታጣቂዎች በቀበሌዋ በቆዩባቸው 5 ቀናት ውስጥ ንጹሃን ሰዎችን ቤት ለቤት እየዞሩ ገድለዋል ሲሉ የአይን እማኞች መሆናቸውን የገለጹ ነዋሪዎች ተናግረዋል። በሌላ በኩል ሮይተርስና አሶሺየትድ ፕሬስ የትግራይ ኃይሎች ብሎ በጠሯቸውና በኢትዮጵያ መንግስት አሸባሪ ብሎ በሚጠራቸው የህወሓት ታጣቂዎች ባለፉት ቀናት ያጋጠማቸውን ሽንፈት ተከትሎ ከ120 በላይ ንጹሃን ዜጎች መገደላቸውን የአካባቢው ባለስልጣናትን ጠቅሰው ዘግበዋል። ግድያው ባለፉት 10 ወራት በተካሄደው ጦርነት እጅግ አሰቃቂ ጭፍጨፋ መሆኑንም አሶሺየትድ ፕሬስ ገልጿል። ህወሓት ትላንት አመሻሽ ላይ ባወጣው መግለጫ ክሶቹን የተፈበረኩ ክሶች በሚል እንደማይቀበላቸው አስታውቋል። የህወሓቱ ቃል አቀባይ አቶ ጌታቸው ረዳ የተፈጸሙት ግፎች በሙሉ ገለልተኛ በሆኑ አካላት እንዲመረመሩና በእኛ ይዞታ ውስጥ ያሉ ቦታዎች በሙሉ ጉዳዩን ማጣራት ለሚፈልጉ መገናኛ ብዙሃን ገለልተኛ የሆነ ምርመራ እንዲያደርጉ ክፍት መሆናቸውን ደግመን ጥሪ እናቀርባለን ብለዋል። ሮይተርስ ሁኔታዎች ከተረጋገጡ የህወሓት ኃይሎች አማራ ክልልን ከያዙ በኋላ ለመጀመሪያ ጊዜ የተፈጸመ የጅምላ ግድያ ነው ሲል ሁኔታውን ጠቅሶታል። የተባበሩት መንግስታት የሰብአዊ መብት ባለሙያዎች 7 ዓመት በሞላው የየመን የእርስ በርስ ጦርነት መሀከል ያሉና ሊቋቋሙት በማይችሉት ችግር ውስጥ የተዘፈቁ በሚሊዮኖች የሚቆጠሩ የመናውያንን ዓለም አቀፉ ማህበረሰብ ቸል ብሏቸዋል አሉ። ይህንን ያሉት በተባበሩት መንግስታት ቡድን ውስጥ በየመንና በቀጠናው እጅግ ዕውቀት ያላቸው 3 የተከበሩ ባለሙያዎች ሲሆኑ የተባበሩት መንግስታት የሰብአዊ መብት ምክር ቤት በቀጣዩ ሳምንት በጉዳዩ ላይ ሪፖርት ያቀርባል። የተባበሩት መንግስታት ድርጅት በዚህ ዓመት ብቻ 1200 የሚሆኑ ሲቪል የመናውያን ሞተዋል አሊያም ጉዳት ደርሶባቸዋል ሲል አስታውቋል። ይሄ አሃዝም እንደ አውሮፓውያን አቆጣጠር በ2015 ዓ.ም ጦርነቱ ከተጀመረበት ጊዜ አንስቶ የሞቱትና ጉዳት የደረሰባቸውን 20,000 ሰዎችን አይጨምርም። በተጨማሪም የተባበሩት መንግስታት የሰብአዊ ረድኤት ቢሮ ሪፖርት 233,000 ሰዎች በረሃብ፣ በህመም፣ በጤና አቅርቦት እጥረትና የምጣኔ ሀብት ውድቀት እንዲሁም ሌሎች ቀጥተኛ ባልሆኑ ምክንያቶች ህይወታቸው ማለፉን ገልጿል። እጅግ የተከበሩት ባለሙያው አርዲ ኢምሰል ንጹሃን ዜጎች በዚህ ግጭት ውስጥ ይበልጡን ወደ ረሃብ ድህነት መከራና ችግር እየዘቀጡ ትልቅ ዋጋ እየከፈሉ ነው ሲሉ ተናግረዋል። የባለሙያዎቹ ቡድን በተባበሩት አረብ ኤምሬትስና በሳውዲ አረቢያ የሚደገፈውን የየመን መንግስትና በኢራን የሚደገፉትን የሁቲ አማጽያንን ለተፈጸሙ እጅግ ብዙ ግፎች ከሷቸዋል። ግርፋት፣ የሰዎች መጥፋት፣ አስገድዶ መደፈር፣ በጅምላ መታሰር በሁሉም አካላት የተፈጸሙ ግፎች ናቸው። በተመሳሳይ የተከበሩ ባለሙያ መሊሳ ፓርኬ በየመን ያለው ሁኔታ ዓለም አቀፍ አጀንዳ መሆን አለበት ያሉ ሲሆን ባለሙያዋ ሊያገግም የማይቻል ጉዳት እየደረሰ ነው፣ ትምህርት፣ ምግብና እንዲሁም የጤና ሽፋንን የተከለከሉ ህጻናት ወታደሮችን እያየን ነው ብለዋል። በተጨማሪም ከጦርነቱ በፊትም የሴቶች መብት በማይከበርባት የመን አሁን ደግሞ ሁኔታው ከፍቷል ሲሉ አሳስበዋል። ሪፖርቱ በተጨማሪም ካናዳ፣ ፈረንሳይ፣ ኢራን፣ ብሪታንያና ዩናይትድ ስቴትስን ጨምሮ በየመን ጦርነት ላይ ላሉ አካላት የጦር መሳሪያዎችን ይሰጣሉ በተባሉ ሀገራቶች ላይ ያልተሟላ ዝርዝርም አውጥቷል። በመጨረሻም ኮቪድ-19 9 የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በዋሽንግተን ሰዓት አቆጣጠር ዛሬ ከሰዓት በኋላ በዋይት ሃውስ በሚያደርጉት ንግግር ላይ እየጨመረ የመጣውን የኮቪድ-19 ስርጭት በአስገራሚ መልኩ ለመቆጣጠር የሚረዳ አዲስ መንገዳቸውን ይፋ ያደርጋሉ ተብሎ ይጠበቃል። የዋይት ሃውስ ቃል አቀባይ ጄን ፓስኪ ሮብለት ባደረጉት ንግግር ፕሬዝዳንት ጆ ባይደን ተጨማሪ አሜሪካውያን ክትባት እንዲወስዱ የሚያበረታታና የግሉን ዘርፍ የሚጋብዝ 6 መንገዶችን እንደሚያስተዋውቁ ገልጸዋል። የዛሬው የፕሬዝዳንቱ ንግግር በዩናይትድ ስቴትስ ዴልታ የተሰኘው የኮቪድ-19 ወረርሽኝ የሚያዙና ሆስፒታል የሚገቡ ሰዎች እየጨመሩ በመጡበት ሰዓትና አስተዳደሩ ወደ ስልጣን ከመጣበት ከመጀመሪያዎቹ ወራት በኋላ በነበረው ጥረት በተቀዛቀዘበት ሰዓት የመጣ ነው። በአሜሪካ የህፃናት ህክምና አካዳሚ በአንድ ወር ጊዜ ውስጥ 750,000 የሚሆኑ ህፃናት በኮቪድ-19 መያዛቸውና ቁጥሩ እየጨመረ መምጣቱንም አስታውቋል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎችን ሲነበሩ ከሐሙስ ምሽት የቀሪ ጋቢና መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮሳት ላይ ታገኙናላችሁ። አስተያየት ካላችሁ ደግሞ @ቪኦኤ አማሪክን በመጠቀም በፌስቡክ ገጾቻችን ላይ መልእክቶቻችሁን አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። በሰሜን ጎንደር ዞን ዳባት ወረዳ ጭና ተክለሃይማኖት የተባለች የገጠር ቀበሌ ውስጥ ከ200 በላይ ንጹሃን ዜጎች በህወሓት ታጣቂዎች መገደላቸውን መንግስት ተጎጂዎችና የአይን እማኞች መሆናቸውን የገለጹ ነዋሪዎች ተናገሩ። የህወሓት ታጣቂዎች በቀበሌዋ በቆዩባቸው 5 ቀናት ውስጥ ንጹሃን ሰዎችን ቤት ለቤት እየዞሩ ገድለዋል ሲሉ የአይን እማኞቹ ተናግረዋል። በሌላ በኩል ሮይተርስና አሶሲየትድ ፕሬስ የትግራይ ኃይሎች ብለው በጠሯቸውና የኢትዮጵያ መንግስት አሸባሪ ህወሓት ብሎ በሚጠራቸው የህወሓት ታጣቂዎች ባለፉት ቀናት ያጋጠማቸውን ሽንፈት ተከትሎ ከ120 በላይ ንጹሃን ዜጎች መግደላቸውን የአካባቢው ባለስልጣናት ጠቅሰው ዘግበዋል። ግድያው ባለፉት 10 ወራት በተካሄደው ጦርነት እጅግ አሰቃቂ ጭፍጨፋ መሆኑንም አሶሲየትድ ፕሬስ ገልጿል። የህወሓቱ ቃል አቀባይ አቶ ጌታቸው ረዳ ትላንት በትዊተር አማካኝነት ባስተላለፉት መልእክት የተባለውን ውንጀላ አልፈጸምንም ሲሉ አስተባብለዋል። ባህር ዳር የምትገኘው ዘጋቢያችን አስቴር ምስጋናው ነዋሪዎችን ተጎጂዎችንና የአካባቢው ባለስልጣናት አነጋግራለች። ግራ ያጠናቀረችውን ዘገባ ከሮይተርስና ከአሶሲየትድ ፕሬስ ዘገባ ጋር በማጣበር እንደሚከተለው ታቀርባለች።
አቶ አትርሰው ክንዴ የተባሉ ጭና ተክለሃይማኖት የተባለች ገጠር ቀበሌ ነዋሪ ሁኔታውን ከመነሻው ለአሜሪካ ድምጽ በስልክ ሲያስረዱ ነሐሴ 24 ለ25 2013 ዓ.ም አጥቢያ የህወሓት ታጣቂዎች በሰሜን ጎንደር ዞን ዳባት ወቅል ንዑስ ወረዳ ጭና ተክለሃይማኖት ወደ ተባለች የገጠር ቀበሌ መግባታቸውን ይናገራሉ። በመጀመሪያው 5 ቀናት ታጣቂዎቹ ጸባቸው ሀገሪቱን ከመመረው ብልጽግና ፓርቲ ጋር እንጂ ከሰላማዊ ዜጎች ጋር እንዳልሆነ ሲገልጽላቸው እንደቆየ አቶ አትርሰው ገልጸው ነገር ግን በጦርነቱ እየተሸነፉ ሲመጡ ቤት ለቤት እየዞሩ ንጹሃን ዜጎችን መግደል ጀመሩ ይላሉ።
በአንድ ቀን 47 አስከሬኖች ተቀብረዋል። እዚህ ቤተክርስቲያን ካልኩሽ ቤተክርስቲያን በአጠቃላይ ከ120 በላይ ነው ሲቪሊያን ሙቷል ተብሎ የሚገመተው። እስካሁን ያልተገኙ ደግሞ ቁጥራቸው ወደ 37 የሚሆኑ እስካሁን አልተገኙ። ይሞቱ ይዳኑ ያልታወቀ ማለት ነው። እስካሁን በብዛት የጠፉት ወይ በገደል ተጥለው ይገኛሉ ወይ በሸጡ በወንዙ ምናምን ነው እየተገኙ ያሉት። ህወሓት ሲነሳም እኛ ችግራችን ከብልጽግና ሰዎች ጋር ነው የሚለው፣ ግን በተግባር ላይ ከህዝብ ጋር ነው ጥላቸው እያደረገ ያለው። አልጋ ላይ የነበረን በሽተኛ ግሚልኩን ተነስቶ ማውቅ አልጋ ላይ የነበረን በሽተኛ አቁስለው ተሄዱ።
ዛሬ በጭና ቀበሌ ቤተሰቦቻቸው የተገደሉባቸው የቀበሌዋ ነዋሪዎች በጭና ተክለሃይማኖት ቤተክርስቲያን ውስጥ በጋራ የለቅሶ ስነ ስርዓት እንዳከናወኑ በስልክ የገለጹልን አቶ ዘውዱ ክሰድ እርሳቸው በጭፍጨፋው 4 ወንድሞቻቸው እንደተገደሉባቸው፣ ታጣቂዎቹ ንጹሃንን ገድለው ንብረታቸውን ዘርፈውና ከብቶቹንም በመሳሪያ ገድለው እንደሄዱ ጨምረው ገልጸዋል።
ወንድሞቼ ቀሩ፣ ወንድሞቼ አገሩ አለቀ። ወይኔ ናቴ ልጅ ምን አለ ተደበደበ ልጅ ጭፍ ነኝ። አረ ወይኔ ሞት ነው እንጂ
ስንት ሰው ነው የሞተበት?
እኔ አራት ሰው ወንድሞች አንዴ ወንድም ልጅ ሶስት ወንድሞች አራት ሰው ማለት አንድ ቤት አራት ሰው ጓዴ
ወንድም
ልጅ ሞቱ። ቤታቸውን አስረቀቋቸው እነሱ ወደ ወንድ መጡ። በኋላ ላሙን በሬውን በጉን በሉት ቤቱን አረገፉት። ከዛም በኋላ ደግሞ እነሱ ነግሯቸው ያጣጡ እያበሉ ፈቅራቸው አሉ ከመኖሪያ ቤታቸው የተፈጨፋቸው ካስ የለ በግ የለ ምንም ነገር የቀረ ነገር የተፈጨፈ ኧረ ሱቋም አይምሩ በቁሎም አይምሩ አያውም ውሻውም ገደሉ።
ሌላዋ የሰባት ልጆቻቸው አባት እንደተገደሉባቸው የሚናገሩት ወይዘሮ ዘውዲቱ ደርጀው ሶስት አስቸጋሪ ቀናትን እንዳሳለፉ ይናገራሉ። ሌላዋ ተጎጂ ወይዘሮ አበበሽ ጀጀው ታጣቂዎቹ ባለቤታቸውን አቶ ጥላሁን ንጉሴን እቃ ተሸተም ብለው ጫካ ከወሰዷቸው በኋላ ተገድለው አስከሬናቸው እዚያው ጫካ ውስጥ መገኘቱን ይገልጻሉ።
አቤት ተሸተም ብለው አፍረው ይዘውት ይዙ ሙዚቆች ደግሞ ቤት ጠርተው 13 ቁም አርደው የቤቱን ንብረት በሙላው ሌላቸውን ታውሎችን ላሳደጃውላ ከዛውነት አርገው እሱን አስረው ተሸፋሚ ብለው ወስደው አስረው ገደሉት።
የት ነው የገደሉት?
አቤት የነበረ ይዘውት ወረቀት ወስዶ ነው የገደሉት።
በሰሜን ጎንደር ዞን ዳባት ወረዳ ወቀል ንዑስ ወረዳ አስተዳዳሪ አቶ ካሳ መሸሻ በወረዳው ጭና ተክለ ሃይማኖት የተፈጸመው የዘር ማጽዳት ወንጀል ዳግማዊ ማይካድራ ነው ሲሉ ገልጸውታል።
ካህናቶችን፣ ቀዳሾችን፣ እናት የካህኑን ልጅ ህፃን የያዘችውን አርሶ አደር ገበሬውን በሬውን አርዶ ሰውየውንም አብሮ አረዱት። አሁን እዚ አካባቢ ያለ አርሶ አደር አንድ ሞት ብቻ አለም የሞተ የታረደ ብቻ አይደለም። አሁን ድግምት አርዷል አዝመራው ላይ አስከሬን በአስከሬን ሆኖ ወራሪዋል። መብላትም አይቻል። ከሞት የተረፈው ሰው ለመኖር በምን እንደሚኖር ያስቸግራል። የሚገርምሽ ዶሮ እንኳን ሲታረድ ዶሮ ሲታረድ እግሩን ፍቱት ፈትተህ ረዳው ነው የሚባል። በሬ ሲታረድ በግ ሲታረድ የፍትኝ እያሰሩ ገደል እየሰደዱ ወርጭ የሆነውን የሰው ልጅ ማይተካውን ገደል አይኑ እያየ እግሩን አስሮ እጁን አስሮ በጥይት መጥተዋቸው ዳግማዊ ማይካድራ ግፍ ወቅን ምክትል ጭና ቀበሌ ላይ እዛ ቀበሌ ላይ የሞተው ግን ከሁለት መቶ በላይ ይሆናል። ገና ቁጥሩ ያልተገኘ ማለት አንዲት እናት ሁለቱን ልጆቿን ባሏን ሲያብዱት በራ በገደሉ ነው የተገኘች። በዛሬን ቀን ጭና የአንድ ቀበሌ ህዝብ ጭፍጨፋ ተደርጎ እንደማይካድራ ገጠለ የሚያለቅ ሰውን እናቱ ትቁጠረው።
በአማራ ክልል የዳባት ወረዳ አስተዳዳሪ የሆኑት አቶ ሰውነቱ ባለ ለአሶሺየትድ ፕሬስ ሲናገሩ እስከ ዛሬ እረቡ ድረስ 123 አስከሬኖች መገኘታቸውን ገልጸው ከዚህም በላይ አስከሬን ሊገኝ እንደሚችል አብራርተዋል። አቶ ሰውነት በተለይ ነሐሴ 29 በጭና ተክለ ሃይማኖት መንደር የደረሰው ጥቃት እጅግ አሰቃቂ ነው ማለታቸውን የገለጸው ፒፒ ጥቃቱ የኢትዮጵያ መንግስት አሸባሪ የሚለው ህወሓትና በሪፖርቱ ላይ የትግራይ ኃይል ተብሎ የተጠቀሰው ታጣቂ ቡድን ጎንደር ከተማን ለመቆጣጠር ያደረገው ሙከራ በኢትዮጵያ ሰራዊት ከከሸፈ በኋላ እንደጀመረ መናገራቸውን ገልጸዋል። የአካባቢው ነዋሪዎችም የትግራይ ኃይል በንጹሃን ዜጎች ላይ ዝርፊያ፣ የቦምብ ጥቃትና ግድያ መፈጸማቸውን አቶ ሰውነትን ጠቅሶ የዘገበው አሶሺየትድ ፕሬስ በግድያው ሴቶች፣ ህጻናትና የሃይማኖት አባቶች ኢላማ ነበር ነበሩ ማለታቸውንም ዘግቧል። የሰሜን ጎንደር ዞን ጤና ቢሮ ኃላፊ የሆኑት በቀለ ይትባረክ ታጣቂዎቹ አሁንም በእርሻዎች መካከል በመደበቃቸው ተጨማሪ ግድያዎች ሊኖሩ እንደሚችሉ በመግለጽ በጥቃቱ የሞቱት ቁጥር እስከ 200 ሊደርስ ይችላል ማለታቸውን ኤፒ ጨምሮ ገልጿል። በሌላ በኩል የአሜሪካ ድምጽ ያነጋገራቸው አቶ አትርሰው ክንዴ ካለፈው እሁድ ጀምሮ እስከዛሬ በየጫካውና በየገደሉ አስከሬን እየሰበሰቡ እንዳሉ ገልጸው የህዋት ታጣቂዎች የበቀል እርምጃቸውን በሰባ አመት አዛውንትና በታማሚዎች ላይ ሰንዝረዋል ብለዋል። እርዳታ እንዲደረግላቸው ተማጽነዋል።
አብዛኛው አሁን እየኖሩ ያሉት የተወሰኑት ፖሊስ ታዲያ የተወሰኑት ጤና ታዲያ አንዳንዶች ደግሞ ቤተክርስቲያን ነው እየኖሩ ያሉት። ያው ቀርብም ስለሆነ ደግሞ ዘመድ ላይ የተጨመሩ አሉት። የኢትዮጵያ የኑሮ ውድነት አንድ ሰው አራት ሰው አምስት ሰው የማስተናገድ አቅም የለውም። ባለ አቅማችን እነዚህ ሰዎች ለተወሰነ ጊዜም ቢሆን ብናግዛቸውና ብንረዳቸው የተሻለ ነው የምለው።
የፌዴራል መንግስቱ ያንድ ወገን የተኩስ አቁም ካደረገ በኋላ ራሱን የትግራይ መንግስት ብሎ በሚጠራው ህወሓት በአማራ ክልል በደብረታቦር በነፋስ መውጫ ጋይንት በደባርቅና በዳባት ወረዳዎች ንጹሃን መግደሉንና ንብረት ማውደሙን ወደ ግማሽ ሚሊዮን የሚጠጉ ዜጎችን ማፈናቀሉን በክልሉ ባለስልጣናት እየተወነጀለ ይገኛል። ሆኖም ግን ተሰሞኑ ታጣቂዎቻቸው በአንዳንድ የአማራ ክልል አካባቢዎች ላይ ጥቃት እያካሄዱ እንደሆነና በጦርነት የያዟቸው ቦታዎችም እንዳሉ የሚያምኑት የህወሓት መሪዎች ከንጹሃን ዜጎች ጅምላ ግድያ ከቅርስ ውድመትና ዘረፋ ጋር በተያያዘ እየቀረቡባቸው የሚገኙ ወንጀሎችን ግን በጥቅሉ አስተባብለዋል። በዚህ ጉዳይ ላይ ህወሓት የሚሰጠውን ምላሽ ለማግኘት ዝግጅት ክፍላችን የተለያዩ ሙከራዎችን እያደረገ ነው። ምላሻቸውን እንዳገኘን ይዘን የምንመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የአስቴርን ዘገባ ነበር የተከታተላችሁት። በተያያዘ ዜና የትግራይ ተዋጊዎች 120 ሲቪሎችን በጭና መንደር ገደሉ የሚለውን የሮይተርስ ዘገባ አቶ ጌታቸው ረዳ ትላንት ትዊተር ላይ ባሰፈሩት መልእክት አስተባብለዋል። አቶ ጌታቸው የህወሓት ተዋጊዎች ነሐሴ 26 እና ነሐሴ 27 በዳባት ህዝብ በጅምላ ፈጅተዋል የሚለውን የአማራ ክልል ባለስልጣናት ክስ ተቃውመው በምትኩ የሮይተርስን ዘገባ ጠቅሰው በምዕራብ ትግራይ ህዝብን በጅምላ በመፍጀትና ሴቶችን በመድፈር ክልሉን መልሰው ከሰዋል። ተዋጊዎቻችን ሲቪሎችን ገድለዋል የሚለውን ውንጀላ አጥብቀን እናስተባብላለን። ተፈጸሙ የተባሉትን ወንጀሎች በነጻ አካል እንዲመረመሩ እንደገና እንጠይቃለን ይላል የጌታቸው ረዳ የትዊተር መልእክት። በህወሓት በቁጥጥር ስር ባሉ ቦታዎችም ምርመራ እንዲካሄድ እንደሚያመቻቹ ጠቅሰው ያልተረጋገጠ ያሉት ዜና እውነት ሊሆን አይችልም ብለዋል። በተጨማሪም በዳባት ወረዳ በመትገኘው የጭና ቀበሌ ከፍተኛ ቁጥር ያለው አስክሬን በትላንትናው ዕለት መገኘቱ አሳሳቢ መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን ትላንት ባወጣው መግለጫ አመልክቷል። መግለጫው አክሎም የተገደሉትን ሰዎች ቁጥርና ማንነት የሚያጣራ ቡድን ወደ ቦታው እንደሚልክ ጠቅሶ ከጥቃቱ የተረፉ ወገኖች ግን የተገደሉት ሲቪሎች መሆናቸውን መናገራቸውን አመልክቷል። የኢትዮጵያ ሰብአዊ መብት ኮሚሽኑ አያይዞ በክልሉ ከሚደረገው የሰብአዊ መብት ምርመራ ጋር በተያያዘ ወደ ዳባትና ሌሎች በነዋሪዎች ላይ ጉዳት የደረሰባቸው አካባቢዎች መርማሪዎችን የሚልክ መሆኑ በዘገባው ታውቋል። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። በቀጣይ በኢትዮጵያ ቁጥራቸው እያሻቀበ ያለውን የሥራ አጥ ወጣቶችን መጠን ለመቀነስ የሚሰራ አንድ ተቋም ነው እናስተዋውቃችሁ። የተቋሙን የዳይሬክተር ያናገረው ዮናታን ዘብዲዮስ ደረጃ.com ፕሮግራም ዳይሬክተር ሲሃም አየለ ጋር ቆይታ አድርጓል። ዳይሬክተሯ ስለ ተቋሙ ከሚያብራሩበት ይጀምራል።
ደረጃ.com የኢትዮ ጆብስ ዳትኔት ቢዝነስ ዩኒት ነው። ድርጅታችን እንዳመሰራረት ኢንፎማይንድ ሶሉሽንስ ይባላል። ኢትዮ ጆብስ አንደኛው ፕሮዳክት ነው። ደረጃ.com ሁለተኛው ፕሮዳክት ነው። ኢትዮ ጆብስ ባለፉት 15 ዓመታት በኦንላይን ድረገጽ ስራ ፈላጊው ከቀጣሪ ድርጅቶች ጋር መገናኘት የሚችሉበት መድረክ ነው። ፎከስ የሚያደርገው ኤክስፒሪንስ ያላቸው ስራ ፈላጊዎች ማለትም ከአምስት ዓመት እና ከዛ በላይ ልምድ ያሉ ስራ ፈላጊ የሚገኝበት ድረገጽ ነው። የዛሬ ኦልሞስት ወደ 5 ዓመታት ደረጃ.com እንደ አንድ ቢዝነስ ክፍል ለወጣቶች የመሰረትነው ነው። ወጣቶች ስንል እኛ ፎከስ የምናደርገው ዩኒቨርሲቲ ተማሪዎች ነው። ስለዚህ አላማው ምንድነው? ተመራቂ ተማሪዎች ከቅጥር ወደ ስራ ዓለም በሚሸጋገሩበት ወቅት የሚያጋጥማቸው ብዙ ተግዳሮቶች ይኖራሉ። አንደኛው ለስራው ዓለም ብቁ ናቸው ወይ የሚለው ነው። በብዙ ቀጣሪ ድርጅቶች ለረጅም ዓመት ብቁ ባለመሆናቸው ወይም ደግሞ የዜሮ ልምድ ስራ ክፍት የለንም ምክንያቱም ልምድ ከሌላቸው እንዴት እንቀጥራቸዋለን የሚለውን አስተሳሰቦች ለመቀየር እነዚህንም ተማሪዎች ብቁ አድርጎ ከዩኒቨርሲቲ መውጣት የሚችሉበትን አጋጣሚዎች የትሬኒንግ ፕሮግራሞች እየሰራንበት የምንገኘው አንድ ቢዝነስ ክፍል ነው ማለት ነው።
ደረጃ.com ማሳካት የሚፈልገው ግቡ ምንድን ነው?
ግባችን ኢትዮጵያ ውስጥ የወጣት ስርዓት የሚለውን ቁጥር ብቻ መቀነስ ሳይሆን በጣም ትኩረት መሰጠት ያለበት አንድ ተማሪ 5 አመት ወይም ደግሞ ከዛ በላይ አንድ ዩኒቨርሲቲ ውስጥ አሳልፎ ሊጠብቀው ራሱን መቀየር ቤተሰቦቹን መቀየር ወዳውኑ ስራ መያዝ ነው። አለመያዝ ማለት የኢኮኖሚ ብቻ አይደለም ብዙ የሳይኮሎጂያዊ የሆኑ ሳይኮሎጂካሊ ብዙ ኢፌክቶች አሉት። አገራችንንም በጣም ለረጅም አመት የወጣቶች ስራ ማጣት ቁጥር ለብዙ ነገሮች ሲዳርገንም ነበረ። እንዲሁም ወጣቱ ደግሞ ያንን ተስፋ ያጣው የመጣበት ጊዜ ነውና እኛ የተነሳንበት ዋናው አላማ እንደ ሂማን ሪሶርስ ማቅረብ የሚችል ድርጅት ከቀጣሪ ምን አይነት ሰው ነው ላካችሁልኝ ምንም ስኪል የለውም ኮሙኒኬሽን እንኳን እኮ በጣም ማረግ አልቻለም ራሱን እንኳን መግለጽ አይችልም የምንባልበት ቦታ ላይ ስንደርስ ቆም ብለን ማሰብ ነበረብን እንደ ድርጅትና የደረጃ.com ዋናው አላማ እንደስሙ እንደተረዳከው እነዚህን ተማሪ የሚቀጥሉበትን ስቴፓቸው መንገዳቸው ነው የሚፈልጉበት። ቀጣሪ ድርጅቶችም ደግሞ ያቀጣጠር ስልታቸውን ልምድ ላይ ፎከስ ብቻ ያደረገ ሳይሆን ወጣቱን እድል የሚሰጡበትና የሥራ ፈጠራን ሞር መጨመር የሚችሉበት ፕላትፎርም ነው እንግዲህ። ስለዚህ የተለያዩ የትሬኒንግ ፕሮግራሞች አሉ በዚህ ድርጅት ውስጥ የሚካሄዱ ከሁሉም ዩኒቨርሲቲዎች ጋር ኦልሞስት አብረን እንሰራለን ከተለያዩ መንግስት አጋራት ጋር የሥራ ፈጠራ ኮሚሽን የትምህርት ሚኒስቴር የሰራተኛና ማህበራዊ እንዲሁም ማስተርካርድ ፋውንዴሽን ይህንን ፕሮግራሞችና ብዙ ተማሪ ማሰልጠንና የሚያስፈልጋቸው ሰፖርት ሁሉ ማድረግ እንድንችል ያደረግንበት ያለ ፕሮግራም ነው ማለት ነው።
አድማጮች የቃለ ምልልሱን ሙሉን በድረገጻችን ላይ ታገኙታላችሁ። ከሁለት ቀን በኋላ የሚከበረውን የዘመን መለወጫ በዓልን ጨምሮ ሌሎች በዓላት ሲቃረቡ ግብይቶች እየተማማቁ ይሄዳሉ። በዘንድሮ የአዲስ አመት ግብይት ጋር በተያያዘ በርካታ ቁሳቁሶች ላይ ከፍተኛ የዋጋ ጭማሪ መኖሩን በኤግዚቢሽን ማዕከልና በሌሎች የገበያ ስፍራዎች የበዓል ግብይት እየፈጸሙ ያገኘናቸው የአዲስ አበባ ነዋሪዎች ገልጸውልናል። ኬኒ አባተ ሁኔታውን ቃኝቷል።
በዓላት ሰሞን ከወትሮው በተለየ መልኩ የሚጨምረውን የግብይት እንቅስቃሴ ለማቀላጠፍ በአዲስ አበባ ግዚያዊ የግብይት ማዕከላትን ማዘጋጀት የተለመደ ነው። በዚህ ረገድ በኤግዚቢሽን ማዕከል የሚዘጋጀው የንግድ ባዛር በዋነኛነት ይጠቀሳል። የ2014 አዲስ አመትን ምክንያት በማድረግም በማዕከሉ ከነሐሴ 15 ጀምሮ በተከፈተ የእንቁጣጣሽ ኤክስፖ ደማቅ ግብይት እየተካሄደ ይገኛል። ኤክስፖ ሊጠናቀቅ ጥቂት ቀናት ሲቀሩት ጳጉሜ 3 በስፍራው በመገኘት ባደረኩት ቅኝት እንደ ወትሮው ሁሉ በርካታ ሸማቾች ማዕከሉን ሲጎበኙ ተመልክቻለሁ። ከጎብኚዎች መካከል የሆኑት ወጣት ኤርሚያስ ኃይለ ማርያምና ነጻነት ሞላ ለመሸመት ያቀዷቸውን ቁሳቁሶች በማዕከሉ ማግኘት ቢችሉም ከተጠበቁት በላይ የሆነባቸው የዋጋ ንረት ግን በእቅዳቸው እንዳይመሩ እንዳደረጋቸው ይገልጻሉ።
በዘንድሮ ባለው የ2014 የእንቁጣጣሽ የባዛር የገበያው እንትን ትንሽ ከአምናው ትንሽ የጨመረበት ሁኔታዎች አሉ። ብዙ አቅጄ መጣሁት ስመጣ ከቤት የገዛሁት ደግሞ ያው እንዳሰብኩት አይደለም። እናም ያው በቻልነው አቅም ለራሳችን የሚመጥንን ነገር ገዝተናል። ከወቅታዊ ሁኔታ አንፃር ሀገራችን ያለው የኑሮ ውድነት ጫና ይህን እንዲያደርግ አድርጎታልና በቀጣይ ያው ይስተካከላል ብለን እናምናለን።
ያው ደስ ይላል ያለው ነገር ያው ለበዓል የሚሆን ነገር የተሻለ ከውጪ ቅናሽ የሚሆን ነገር ለማግኘት የመጣነው። ዋጋው አንዳንድ ቦታ ከፍ ያለ ነው፣ አንዳንድ ቦታ ደግሞ ኖርማል ነው። ደስ ይላል ግን ያው ከበፊቱ አንፃር ያው ዋጋ ጭማሪ አለ። በጣም መግዛት ፈልገን ያልገዛነው ነገር ያው ብዙ የሀገር ባህል ልብሶች ትንሽ ውድ ይላሉ።
መልእክት አዘል ህትመት ያረፈባቸው ቲሸርቶችን እንዲሁም ሌሎች ባህላዊ አልባሳትን በማዕከሉ በተከራየው ጊዜያዊ ሱቅ ለሽያጭ ይዞ የቀረበው ኢዮብ ዳምጣው በማዕከሉ ስላለው የግብይት እንቅስቃሴ ይህን ይላል።
የገበያው ሁኔታ አሁን ባለው የሀገሪቱ ወቅታዊ ሁኔታ ወይም ደግሞ በባለፈው አመት ኮሮና ወይም ደግሞ ኮቪድ በሚነለው ምክንያት የተቀዛቀዘ ነበርና አሁን ኤግዚቢሽን ራሱ ሲገባ በጣም ሰው ፈርቶ ነበር። የገበያው ሁኔታ ይቀዛቀዛል አይቀዛቀዝም የሚለው ነገር አይቆም ማለት ነው። እና በተወሰነ መልኩ ደግሞ የቃ ዋጋ ትንሽ የመጨመር ሁኔታ ሳይቷል። ለቦታው ኪራይም አሁን ደበፊቱ አይደለም። ካለው አንፃር ያው ከስተመሩ ዋጋም እንደዚህ እንደዚህ ነው እናም ብለን በማሳመን ነው እየሸጠን ያለ ነው። እና ካለው አንፃር ስታየው የገበያው ሁኔታ በጣም አሪፍ ነው ያለው።
ከኤግዚቢሽን ማዕከል በመቀጠል የበገበያን ለመቃኘት ግብይቱ በብዛት ወደሚፈጸምበት ላምበረት አካባቢ ወደሚገኝ የበገበያ መራው። በስፍራው ከፍተኛ የበግና የፍየል አቅርቦት ቢኖርም ሸማቾች ግን ብዙም አይታዩም። ሆኖም ካገኘኋቸው ጥቂት ለሸመታ የመጡ ግለሰቦች አንዱ የሆኑት አቶ ኤልያስ ታደሰ ዋጋው ሊያስደፍራቸው እንዳልቻለ ይናገራሉ።
እንግዲህ እንደምታውቀው ባሉ እየደረሰ ነው እና ይሄ የበግ ተራ ፍየልም ከተገኘ ወይ በግም ለከተገኘ ለመግዛት ነበር ሐሳቤ። ግን ያው ትንሽ ዋጋ ጭማሪ ስለታየ እስቲ እንግዲህ ምናልባት ደግሞ ጠጋት ይልቀሩ ይሻል ይሆን በሚል ዝም ብዬ ጠይቄ ተመልሻለሁ ሳልገዛ ማለት ነው። አሁን ድሮ በ4000 5000 የምታገኘው አሁን 7500 እስከ 11000 ይሄዳል ፍየል።
ከበግ ነጋዴዎች መካከል አንዱ የሆኑትን አቶ ወልዴ ገላውን የበግ ዋጋ ለምን እንደጨመረ ጠየቅኳቸው።
የበግ ገበያ ያው በዘንድሮ እንትን ይጨምራል ከመለሰኛ እስከ 5000 እስከ 4500 ባይዘው ደና በግ የተባለ ነገር እስከ 10000 ዘበላይም ደግሞ እስከ 15000 ይገባበት ሁኔታ አለ። የሚመጣበት ከገበሬው ነው ዋጋ ብዙ ጊዜ ይጨመረ። ከገበሬው ተነስተው ደግሞ ከዚህ የሚመጣበት ትራንስፖርትና የተለያየ ብዙ ነገሮች አሉ። መነሻ እስከ መድረሻው መጓጓዣ አለ ብዙ ነገር ያም ታስታቢ ሆኖ የሚበላ ሳሩም ውድ ነው። አንድ ቦንዳ 40 ብር ምናምን የነበረው እስከ አሁን በ200 ብር ነው አንድ ቦንዳ የሚያዘው።
በመቀጠል በሾላ ገበያ በመገኘት የዶሮ ግብይትን የተመለከትኩ ሲሆን የዶሮ ዋጋ ከበፊቱ ብዙ ልዩነት እንደሌለው ግዢ ፈጽሞ ሲመለስ ያናገርኩት ወጣት ሙሉ ጌታ አባታ ጫውቶኛል።
የዶሮ ገበያ ካምራው ጋር ተመሳሳይ ነው። ከዛም ምንም ልዩነት የለውም ማለት ነው። አሁን ዳጋጣሚ ነው የምገዛው የርኩ ወደ ቤት ማለት ነው። 600 ብር ገዛው። እንግዲህ ነገና ከነገ ላይ ተወቀም ጨምሮ ዛሬ ጋጋጣሚ ገዝቼ ወደም ወደ ሽንት ተፈራ እንደው ትገባ ነው ጋር ነው።
በአዲስ አበባ የበዓል ግብይት በአብዛኛው በዋጋ ንረት ታጅቦ ካይድ ላይ ነው። በተጠናቀቀው የነሐሴ ወር የነበረው አጠቃላይ የምግብ ዋጋ ግሽበት ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር የ37.6% ጭማሪ ሲያሳይ አጠቃላይ የዋጋ ግሽበት ደግሞ በ30.4% ከፍ ማለቱን የማዕከላዊ ስታቲስቲክስ መረጃ ያመለክታል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ለምሽት ያዝናቸው ፕሮግራሞች ተጠናቀቁ። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየ ነበር። አስተያየት ካላችሁ በፌስቡክ እና በትዊተር ገጻችን @ቪኦኤ አምሃሪክ ላይ አድርሱን። አሁን በጀመርነው የበዓል ዜማ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት።